ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org finote.org በቀጥታ መከታተል ይቻላል። አላጨበጨበ በአንሙት ከለንደን የፈጣም ታጠቅ የላላብህ ወጥር ህዝብ እስከሚያዘበት የስልጣኑን ማንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ። አዎ መሪ መፈክሩን አሳልፌ አልሰጥም የሰማዕታቱን ደም ክፍያ አላረክስም ከቦር ትግላቸውን አላልከሰከሰም ስልጣን ለጨበጠ አላጨበጨበም። አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም። ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተከታትሎ በስመሳይ ጭብጨባ እንዳይቆም ተማሎ። ፈጣን ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት ያገር ዜጋ እንደወጣ ቀርቶ የስንቱ ምስኪን ቤት የደምን ባንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየሁ በስተቀር ሁሉም ነፃ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አጨበጨበም አቋም አስቀይሮ። አዎ ደግሞ አለው አሁንም እምላለሁ በነበረ አቋሜ ዛሬ እምጸናለሁ ስልጣን ለጨበጠ አላጨበጨበም። አሁንም የምለው ህዝባዊ መንግስት ነው ያንን አልቀይርም። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መጋቢት 22 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍቅር ዜና ዝግጅታችን ይቀርባል። በማከታተልም በሳምንት ውስጥ ተላልፎ የነበሩ የፍኖተ ዴሞክራሲ ሀተታዎችን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። ፍቃሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
አሳለፍነው ሳምንት መጨረሻ ሹሙ ጠቅላይ ሚኒስትር በሰጠው ጋዜጣ መግለጫ በደፈናው አዲስ አበባ የሁሉ መሆኗን የተናገረ ሲሆን ይህ ደግሞ በተጨባጭ እየተደረገ ካለው ጋር የሚጣረስ እንደሆነ በርካቶች ያስረዳሉ። አዲስ አበባ የሁሉም ናት የሚለው ባዶ አባባል ብቻ ለመሆኑ ያወነቹ ገዢዎች የኦዴፓ ሆዴድ ቁንጮች ኢትዮጵያ ባሉን ማግስት አቋማቸውን ከኢትዮጵያ እንገነጠላለን ከሚሉ የኦሮሞ ጽንፈኞች ጋር መስማማታቸው ሲጠን አዲስ አበባን የጽንፈኞች የሽብር ማዕከል ለማድረግ መታቀዱን መረዳት አያዳግትም እየተባለ ነው። የአዲስ አበባ ባለቤትነት በህገወጥነት መጠቀሱን በመግለጽ ጥያቄውን ውድቅ ለማድረግ ሹሙ ያቀረበው ሙግት እጅግ ጠባብና ህገወጥነትን አምላኪ መሆኑን መረዳት ተችሏል የሚል አስተያየቶች በርካቶች ሲሰነዝሩ ይሰማል። ስልጣን ኮርቻ ላይ ፍጥ ባለበት ሰሞን ህገወጥነት ሊቀየር እንደሚችል ሁሉ ሲወሸክት የነበረው በአሁን ወቅት ግን ህገወጥነትን መናድ እንደማይቻል መናገሩ ከቡችልነት እስከ ሶሎነት እስኪደርስ እየተጋተ ያደገውን የወያኔን አታካችና የቸከም ማስፈራሪያ መጠቀሙ ዋጋቢስ መሆኑን ብዙዎች እየተናገሩ ነው። የኢትዮጵያ ህዝብ ትግል ዘረኛና አገር አጥፊ የሆነውን ህገወጥነትን ለመናድ ብቻ ሳይሆን ለማውደም ለመሆኑ ህዝባዊ ትግሉ ያስመዘገበው ታሪክ ነው ተብሏል።
ኢትዮጵያ ንግድ ባንክ በቅርቡ በተለያዩ አካባቢዎች ለተፈናቀሉ ዜጎች 100 ሚሊዮን ብር እርዳታ መስጠቱ የሚታወቅ ሲሆን በአማራ ክልል ለተፈናቀሉት ከባንኩ የተሰጠው የ4.7 ሚሊዮን ብር እርዳታ የተፈናቃዮችን ቁጥርም ሆነ በአጠቃላይ ለክልሉ የማይመጥን ስለሆነ አንቀበለውም በማለት የአማራ የተፈናቃዮች ድጋፍ አስተባባሪ ኮሚቴ መግለጫ ሰጥቷል። በአማራው አካባቢ ከ90 ሺህ በላይ ተፈናቃዮች ይያሉ ባንኩ ለሌሎች አካባቢዎች እስከ 30 ሚሊዮን ብር ሲሰጥ 4.7 ሚሊዮን ብር ብቻ መስጠቱ በምን ቀመር ላይ እንደተመሰረተ ግልጽ ካለመሆኑም በላይ እንደ ስድብ ይቆጠራል የሚሉ ክፍሎች እርዳታውን አንቀበልም ብለዋል።
ኢትዮጵያ ወደ ውጭ የምትልከው የቡና መጠንና ገቢ እየቀነሰ መምጣቱን የዓለም አቀፍ የቡና ድርጅት ከሚያወጣቸው ዘገባዎች ማወቅ ተችሏል። ኢትዮጵያ በአፍሪካ ቡና ከሚያመርቱ ሀገሮች መካከል ከፍተኛውን ድርሻ ያዘችና ከላኪዎቹ መካከል ከኡጋንዳ ቀጥላ ሁለተኛ እርከን ላይ ያለች ብትሆንም በቡና ዋጋ ማቆልቆልና በቡና ምርት መቀነስ ምክንያት አገሪቱ ቡናን ወደ ውጭ በመላክ የምትታገኘው ገቢ በከፍተኛ ደረጃ እየቀነሰ መምጣቱ ተዘግቧል። በ2011 ዓ.ም ተመረተ የመጀመሪያዎቹ 4 ወራት ኢትዮጵያ ወደ ውጭ የላከች የቡና መጠን 1 ሚሊዮን ጆንያ ሲሆን ይህም ካለፈው ዓመት የ9% ቀነሳ አሳይቷል ተብሏል። የዓለም አቀፉ የቡና ዋጋ በጣም በመቀነሱ ገቢውም አሽቆልቆሏል በማለት ድርጅቱ ዘግቧል።
ወያኔ ህዋት እንደይፈርት የመሰሉ ለዘረፋ በተቋቋሙ የንግድ ድርጅቶች በጠራራ ፀሐይ ዘረፋ ያካሄደ መሆኑ ሲታወቅ በአምሳሉ የተፈጠፋቸው የዘር ድርጅቶችን በተመሳሳይ የዘረፋ ተቋማትን እንዲመሰርቱ ማድረጉ ይታወቃል። አራቱ የወያኔ ድርጅቶች በባንክና በኢንሹራንስ የንግድ ስራዎችም ተሰማርተው መገኘታቸው ነጻ ገበያ የተባለው የወሬ መሆኑን ያሳያል። ከብሔራዊ ባንክ ከወጣው መረጃ መገንዘብ የተቻለው እስካሁን የዘር ድርጅቶች ንብረት ከሆኑት ባንኮችና ኢንሹራንሶች በተጨማሪ በስሮቻቸው የተዋቀሩት የብድርና የቁጠባ ተቋማት ወደ ባንክነት ለማደግ ጥያቄ እያቀረቡ መሆናቸው ነው። ይህ ሁኔታ አጠቃላይ የባንክ እንቅስቃሴ ላይ አሉታዊ ተጽዕኖ ሊያስከትል እንደሚችል የምጣኔ ሀብት ባለሙያዎች ያስረዳሉ።
ኤፈርት በሚል ስም የተደራጀው የወያኔ ድርጅት በትግራይ አስተዳደር ባለቤትነት እንዲተዳደር የተደረገ መሆኑ ተነግሯል። ወያኔ በመሳሪያ ኃይል ስልጣን ከያዘ በኋላ የኢትዮጵያን አንጡራ ሀብት በመዝረፍ ያቋቋማቸውን ግዙፍ ፋብሪካዎች፣ የንግድና የትራንስፖርት ተቋማትና ሌሎች ድርጅቶች በበላይነት ሲያስተዳድር የነበረው ይኸው ኤፈርት የተባለው ድርጅት ሲሆን ተቋሞቹ የተመሰረቱት ከኢትዮጵያ ህዝብ በተዘረፈ አንጡራ ሀብት ስለሆነ በፌደራሉ መንግስት ቁጥጥር ስር ይሁን የሚሉ ጥያቄዎች ከያቅጣጫው ሲቀርቡ መቆየታቸው አይዘነጋም። እስካሁን በወያኔ ድርጅት ስር የነበረው ይኸው ድርጅት በትግራይ አስተዳደር ስር እንዲገባ ወያኔ የወሰነው የኢትዮጵያን ህዝብ ጥያቄ አስቀድሞ ለመከላከል ነው የሚል ግምት በበርካታ ዜጎች ይሰጣል።
በለጋር አካባቢ ለተቀናጀ የመኖሪያ አገልግሎት እና የመዝናኛ ቦታ በመሆን በ36 ሄክታር መሬት ላይ በ79 ቢሊዮን ብር ወጪ በአቡዳቢው ኤግል ሄልስ ኩባንያ እንዲገነባ የታቀደው ግንባታ ከአሁኑ ችግር እየተፈጠረበት መሆኑ ተጋለጠ። ምንም እንኳን ፕሮጀክቱ በሚሰራበት ቦታ ላይ የሚኖሩትን 1600 አባወራዎች እዛው ቤት ተሰርቶላቸው እንደሚኖሩ ቢገለጽም ኩባንያው ያቀረበው ቅድ የከተማዋንም ሆነ የህዝቡን ፍላጎት ከግምት ያላስገባ በመሆኑ ተቃውሞ እንደተነሳበት የውስጥ ምንጮች ይገልጻሉ። ኩባንያው ባቀረበው ንድፍ ውስጥ በተለይም በቅርስነት የተመዘገቡትን የምድር ባቡር ጣቢያንና በፋሽስት ወረራ ጊዜ ወደ ጣሊያን ተወስዶ የተመለሰውን የአንበሳ ሐውልት ከግምት ውስጥ ባለማስገባቱና ከእይታ ውጪ በማድረጉ ተቃውሞ ቀርቦበታል። በዚህ ምክንያት ኩባንያው ያቀረበው ፕሮጀክቱ ይዘትና ዲዛይን የሀገር ውስጥ ባለሙያዎች እንዲከልሱት የተወሰነ ሲሆን ኩባንያው በዚህ ያልተደሰተ መሆኑን ተነግሯል። በተያያዘ ዜናም የአዲስ አበባ የወንዞች ዳርቻ ልማት ከጅምሩ እክል የገጠመው መሆኑ ተዘግቧል። 29 ቢሊዮን ዶላር የተመደበለት ይህ ፕሮጀክት 10,000 የሚሆኑ አባወራዎችን ከቤታቸው ለማንሳት የታቀደ ሲሆን እነዚህን ተፈናቃዮች የት እንደሚሰፍሩና ወጪውን ማን እንደሚችል የተደረገ ዝግጅት የለም ተብሏል። ከዚህ በተረፈ ስራውን ለተለያዩ ኩባንያዎች ለመስጠት ጥረት በመደረጉ እክል የተፈጠረ መሆኑን ታውቋል። በመጀመሪያ ባርኔሮ የለማስተራ የተባለው የጣሊያን ኩባንያ በታከለ ኡማ ተሰጥቶ ስራ የጀመረ ቢሆንም በኋላም የማን ኩባንያ ሰራተኞች እንደሆኑ የማይታወቁ የቻይና ዜጎች ስራው በእኛ ነው የሚሰራው ብለው በመንቀሳቀሳቸው የጥቅም ግጭት የተፈጠረ መሆኑ ይነገራል። ቻይናዎቹ የአዲስ አበባ አስተዳደር ከቻይና ብድር ለማግኘት ያንቀሳቀሳቸው ናቸው የሚል ግምትም ተወስዷል።
በተለያዩ አካባቢዎች በተከሰቱ ግጭቶች ምክንያት የሚፈናቀሉና እርዳታ የሚፈልጉ ዜጎች በመብዛታቸው የመጠባበቂያ እህል ከመጭቱ የተመናመነ መሆኑን የብሔራዊ አደጋ ስጋት ኮሚሽን ገልጿል። በዚህ ምክንያት አገዛዙ ለመጠባበቂያ ከመጭቱና ለአስቸኳይ ጊዜ ድጋፍ 6 ሚሊዮን ኩንታል እህል ከውጭ ሀገር ለመግዛት ጨረታ ያወጣ መሆኑ ተነግሯል። በአሁኑ ወቅት አገዛዙ በኢትዮጵያ 2 ሚሊዮን 700 ሺህ ዜጎች ከኑሯቸው ተፈናቅለዋል ቢልም ተፈናቃዮቹ ቁጥር 3 ሚሊዮን 100 ሺህ መድረሱን የተለያዩ የዓለም አቀፍ ተቋማት እየገለጹ ይገኛሉ።
በኦዲት ጉድለት ተገኝቶባቸው ጉድለታቸውን ያላስተካከሉ የመንግስት መስሪያ ቤት ኃላፊዎች በሕግ ይጠየቃሉ ተባለ። ከ2002 እስከ 2008 ዓመተ ምህረት ባለው ጊዜ ውስጥ በተለያዩ መስሪያ ቤቶች 2.1 ቢሊዮን ብር ጉድለት የተገኘው ሲሆን ከዚያ ወዲህ ተስተካክሎ የተመለሰው 50 ሚሊዮን ብር ብቻ መሆኑን የኦዲተር መስሪያ ቤት አስታውቋል። ጉድለት ከተገኘባቸው ገንዘብ ውስጥ ሕግና ስርዓትን በመጣስ የተከፈሉ ክፍያዎች፣ ሕግና ስርዓት ሳይኖር አስገዳጅ በሆኑም ባልሆኑም ምክንያቶች የተከፈሉ ክፍያዎች፣ መከፈል ከሚገባው በላይ አላግባብ የተከፈሉ ክፍያዎች፣ በውል መሰረት በወቅቱ ላልቀረበ እቃና ላልተፈጸመ አገልግሎት የተከፈሉና እንዲሁም እንዲከፈል ላልተደረገ የጉዳት ካሳ ይገኙበታል። የመንግስት ባለስልጣናት በየመስሪያ ቤቶቻቸው በኦዲት የተገኙባቸውን ጉድለቶች ካላስተካከሉ በዋና ኦዲተር ማቋቋሚያ አዋጅ መሰረት ከ10,000 እስከ 30,000 የሚደርስ የገንዘብ ቅጣት ወይም እስከ 7 አመት በሚደርስ የእስር ቅጣት አሊያም በሁለቱም ሊቀጡ እንደሚችሉ የተደነገገ መሆኑ ተገልጿል። የኢትዮጵያ ልማት ባንክ የመክሰር አደጋ ተደቅኖበታል ተባለ። ባንኩ ባለፈው አመት 344 ሚሊዮን ብር ኪሳራ ያስመዘገበ መሆኑንና እስካለፈው የካቲት ወር መጨረሻ ተቋሙ የሰጠው የብድር ክምችት 46.1 ቢሊዮን ብር የደረሰ መሆኑ ተነግሯል። የልማት ባንኩ ከሰጠው አጠቃላይ ብድር ውስጥ 34.5% የማይመለስና አጠራጣሪ ብድር መሆኑ የተገለጸ ሲሆን ይህም ብሔራዊ ባንክ ካስቀመጠለት ጣሪያ 15% ያህል ከፍ ያለ መሆኑን ያሳያል ተብሏል። የልማት ባንክ የእርሻ ምርት እና ለማለን ላሉ ክፍሎች በብዙ ሚሊዮን የሚቆጠር ገንዘብ ካበደረ በኋላ ባለሀብቶቹ የወሰዱትን ገንዘብ ይዘው የጠፉና ለሌላ ዓላማ ያዋሉ መሆናቸው ተረጋግጧል ተብሏል። ባለፉት አመታት በርካታ ኮያኒ ባለስልጣኖች ጋር በጥቅም የተያዙ የሀገር ውስጥም ሆነ የውጭ ባለሀብቶች ለባንኩ ብድር ሳይከፍሉ መጥፋታቸው በተደጋጋሚ ተዘግቧል።
ከውጭ ንግድ የሚገኘው ገቢ እያሽቆለቆለ መሆኑ ተነገረ። ባለፉት 8 ወራት ከሸቀጦችና አገልግሎቶች የውጭ ንግድ 1.6 ቢሊዮን ዶላር ማግኘቱን ከብሔራዊ ባንክ ገዥ ለተወካዮች ምክር ቤት ከቀረበ ዘገባ ለማወቅ የተቻለ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ9.4 ከመቶ ቅናሽ ያሳየ መሆኑ ታውቋል። ግለሰቦች ሐዋላና መንግስታዊ ካልሆኑ ድርጅቶች 3.8 ቢሊዮን የአሜሪካ ዶላር ማግኘቱ ተገልጾ ወደ አገር ውስጥ ለገቡ ምርቶች ግን 10.5 ቢሊዮን ዶላር ወጪ መደረጉ ተነግሯል። ዲያስፖራውን በአክሲዮን መልክ በፋይናንስ መስክ ለማስገባት ጥናት እየተደረገ ነውም ተብሏል። ከዚህ ጋር ተያይዞ የኢትዮጵያ ልማት ባንክ የብድር ክምችት 46.2 ቢሊዮን ብር መድረሱ በብሔራዊ ባንክ የተነገረ ሲሆን ከዚህ ውስጥ የማይመለስና አጠራጣሪ ብድር ከአጠቃላይው ብድር ውስጥ 39.5 ከመቶ መሆኑ ታውቋል።
በአፋር ህዝብ ላይ የዛሬ 3 ወር አካባቢ በኢሳዎች ጥቃት እንደተፈጸመና ወደ 100 የሚደርሱ ሰዎች በጥቃቱ መገደላቸው በወቅቱ የተዘገበ መሆኑ የሚታወስ ነው። ባሳለፍነው ሳምንት መጨረሻ ቁጥራቸው ከ3000 የሚበልጥ ከሶማሊላንድ፣ ከጅቡቲና ካልሻባብ የተውጣጡ መሆናቸው የተነገረላቸው ታጣቂዎች መጠነ ሰፊ ወረራ መፈጸማቸውና ለጊዜው ቁጥራቸው በውል ያልታወቀ ሰዎችን እንደገደሉና አንዲት መንደርን በሳት አጋይተው አመድ ማድረጋቸው ከስፍራው ከመጡ መረጃዎች መገንዘብ ተችሏል። ይህን ድንበር ዘለል ወረራ ለመከላከል ዘረኛው አገዛዝ ምንም አይነት እርምጃ አለመውሰዱ አነጋጋሪ ነው ተብሏል።
በኢትዮጵያ የሚገኘው የዓለም ባንክ ቅርንጫፍ በትዊተር ገጹ ላይ ባተፈረው መልእክት በዓለም ላይ የደሃ ደሃ የሆኑ ዜጎች ከሚገኙባቸው 5 ሀገሮች መካከል ኢትዮጵያ አንዷ መሆኗን ገልጾ እነዚህ ደሃ ዜጎች በአገሪቱ ይካሄዳል ከሚባሉት የእድገት እንቅስቃሴዎች መቋደስ አለባቸው ብሏል። ከአራት ዓመት በፊት ባንኩ ባካሄደው ጥናት መሰረት በዓለም ላይ በቁጥር 736 ሚሊዮን የሚሆኑ በመጨረሻው የድህነት እርከን ላይ የሚገኙ የደሃ ደሃ የሆኑ ዜጎች መኖራቸውን የገለጸ ሲሆን ከነዚህ ውስጥ ከግማሽ በላይ የሚሆኑት የሚገኙት በአምስት ሀገሮች ማለትም በህንድ፣ ናይጄሪያ፣ ኮንጎ ዲሞክራቲክ ሪፐብሊክ፣ ኢትዮጵያና ባንግላዴሽ መሆኑንም ገልጿል። እነዚህ ሀገሮች ውስጥ ናይጄሪያ በነዳጅ፣ ኮንጎ በማዕድን የከበሩ መሆናቸው ሲታወቅ ኢትዮጵያ ደግሞ ባለስልጣኖች ሙስናና ዝርፊያ ዜጎችን ያደህየች ሀገር መሆኗ ይታወቃል። ባለፉት አመታት ወደ ኢትዮጵያ 30 ቢሊዮን ዶላር ቢገባም የወያኔ ባለስልጣኖች 30 ቢሊዮን ዶላር ዘርፈው ወደ ውጭ ማውጣታቸውን ፎርብስ የተባለው ተቋም ከጥቂት ጊዜ በፊት ማጋለጡ ይታወሳል።
አዲሱ ሹም ሐሙስ መጋቢት 19 ቀን በሰጠው ጋዜጣዊ መግለጫ የኢትዮጵያ ኢኮኖሚ ከታመመበት ሁኔታ ወጥቶ ጤነኛው ነው ቢልም አገሪቱ ከፍተኛ የሆኑ የኢኮኖሚ ቀውስ ውስጥ እንደምትገኝ ባለሙያዎች ይገልጻሉ። የሀገሪቱ የገቢና የውጭ ንግድ ሚዛን እየተፋፋ መሆኑ እየተገለጸ ሲሆን ይህም የውጭ ንግድና የገቢ ንግድ መዛባት የሀገሪቱን የዕዳ ጫና ከፍተኛ ከዝቅተኛ ወደ መካከለኛ ደረጃ ከፍ ማድረጉ ይታወቃል። ሐሙስ መጋቢት 19 ቀን በብሔራዊ ባንክ ገዢ እንደተገለጸው ባለፉት 8 ወራት አገሪቱ 1.6 ቢሊዮን ዶላር ብታገኝም ከውጭ ወደ አገር ውስጥ ለገቡ ምርቶች 10 ቢሊዮን ዶላር ወጪ ያደረገች መሆኑ ተገልጿል። የብር ዋጋ እንዲወርድ ቢደረግም አሁንም ከፍተኛ የውጭ ምንዛሪ እጥረት ስላለ የኢኮኖሚውን እንቅስቃሴ ጎትቶ የያዘው መሆኑ ይታወቃል። በውጭ ምንዛሪ እጥረት ምክንያት መድኃኒቶችና ሌሎች የኢንዱስትሪ ግብዓቶችን ማስገባት ባለመቻሉ ህብረተሰቡ በከፍተኛ ችግር ውስጥ መውደቁ እየታየ ሲሆን በርካታ የማምረቻ ዘርፎች ስራቸው የተጓተተ መሆኑ ይነገራል። ከ8 ወራት በፊት ከአረብ ሀገሮች ተገኘ የተባለው 2.7 ቢሊዮን ዶላር በተወሰነ ደረጃ ውጥረቱን የቀነሰ መሆኑ ሲታወቅ በአሁኑ ወቅት ተመሳሳይ ገንዘብ ካልተገኘ መድኃኒትም ሆነ ሌሎች ግብዓቶችን ለማስገባት ይበልጥ አስቸጋሪ ሁኔታ እንደሚፈጠር ብዙዎች ይተነብያሉ። የረሃብ የቅድሚያ ማስጠንቀቂያ መረብ የተባለው ተቋም መጋቢት 20 ቀን ባወጣው ዘገባ በኢትዮጵያ ውስጥ በግጭት ምክንያት ከፍተኛ ቁጥር ያላቸው ዜጎች በመፈናቀላቸው እርሻ ሊታረስ ባለመቻሉና የአየር ጠባዩም ተለዋዋጭነት በማሳየቱ የአገሪቱ የእርሻ የምርት መጠን ሊቀንስ እንደሚችል ጠቁሟል። በደቡብ ኢትዮጵያ ከጉጂ ዞን የተፈናቀሉ በርካታ የጌዲዮ ብሔረሰብ አባላትና በመስራቅና በመራ ወለጋ በመጠለያ የሚገኙ ከቤንሻንጉል ጉሙዝ ካማሻ ዞን የተፈናቀሉ ዜጎች ወደ ቦታቸው ተመልሰው የበልግን ዝናብ ተጠቅመው ለማረስ እንዳልቻሉና በእርዳታ እህል ላይ ጥገኛው ነው ህይወታቸውን ለመጥፋት ተገደዋል። የኢትዮጵያ የምግብ ዋስትናና መጠባበቂያ አስተዳደር በኢትዮጵያ የእርዳታ ምግብ ክምችት እየቀነሰ መምጣቱን ገልጾ 600 ሺህ ሜትሪክ ቶን እህል ከውጭ ለመግዛት ማቀዱን ገልጿል። በደቡብ ኢትዮጵያ በመስራቅና ምዕራብ ሐረርጌ የዘንድሮ የበልግ ዝናብ ከአማካዩ ያነሰ መሆኑና በአርሲ በባሌና በሰሜን ሸዋ የረባ ዝናብ ያልጣለ መሆኑም ተዘግቧል። በደቡብ ደቡብ ምስራቅና ምስራቃዊ ግዛቶች የጣለው ዝናብ አነስተኛ በመሆኑ በምርት ላይ ከፍተኛ ችግር ሊያመጣ እንደሚችል ስጋት ፈጥሯል። የዝናቡ መቀነስም በአሁን ወቅት በአንዳንድ አካባቢዎች የእህል ዋጋ እንዲጨምር አድርጎታል ማለት ተቋሙ ዘግቧል። የረሃብ የቅድሚያ ማስጠንቀቂያ መረብ የተባለው ተቋም መጋቢት 20 ቀን ባወጣው ዘገባ በኢትዮጵያ ውስጥ በግጭት ምክንያት ከፍተኛ ቁጥር ያላቸው ዜጎች በመፈናቀላቸው እርሻ ሊታረስ ባለመቻሉና የአየር ጠባዩም ተለዋዋጭነት በማሳየቱ የአገሪቱ የእርሻ የምርት መጠን ሊቀንስ እንደሚችል ጠቁሟል። በደቡብ ኢትዮጵያ ከጉጂ ዞን የተፈናቀሉ በርካታ የጌዲዮ ብሔረሰብ አባላትና በመስራቅና በመራ ወለጋ በመጠለያ የሚገኙ ከቤንሻንጉል ጉሙዝ ካማሻ ዞን የተፈናቀሉ ዜጎች ወደ ቦታቸው ተመልሰው የበልግን ዝናብ ተጠቅመው ለማረስ እንዳልቻሉና በእርዳታ እህል ላይ ጥገኛው ነው ህይወታቸውን ለመጥፋት ተገደዋል። የኢትዮጵያ የምግብ ዋስትናና መጠባበቂያ አስተዳደር በኢትዮጵያ የእርዳታ ምግብ ክምችት እየቀነሰ መምጣቱን ገልጾ 600 ሺህ ሜትሪክ ቶን እህል ከውጭ ለመግዛት ማቀዱን ገልጿል። በደቡብ ኢትዮጵያ በመስራቅና ምዕራብ ሐረርጌ የዘንድሮ የበልግ ዝናብ ከአማካዩ ያነሰ መሆኑና በአርሲ በባሌና በሰሜን ሸዋ የረባ ዝናብ ያልጣለ መሆኑም ተዘግቧል። በደቡብ ደቡብ ምስራቅና ምስራቃዊ ግዛቶች የጣለው ዝናብ አነስተኛ በመሆኑ በምርት ላይ ከፍተኛ ችግር ሊያመጣ እንደሚችል ስጋት ፈጥሯል። የዝናቡ መቀነስም በአሁን ወቅት በአንዳንድ አካባቢዎች የእህል ዋጋ እንዲጨምር አድርጎታል ማለት ተቋሙ ዘግቧል። የታቀደው የህዝብና ቤት ቆጠራ ላልተወሰነ ጊዜ መስተላለፉን ተከትሎ የማዕከላዊ ስታቲስቲክስ ኤጀንሲ ያሰራጫቸውን መሳሪያዎች ከየቦታው እየሰበሰበ መሆኑን ምንጮች ገለጹ። ኤጀንሲው ለቆጠራ የሚያገለግሉ 180,000 ታብሌቶችና 126,000 ተንቀሳቃሽ የኃይል ምንጮች በ664 ሚሊዮን ብር ገዝቶ የነበረ መሆኑ የሚታወቅ ሲሆን በሚያዝያ ወር እንዲካሄድ ታቅዶ የነበረው ቆጠራ ለሚያካሂዱት አካሎች ማሰራጨቱ ይታወቃል። በአሁኑ ወቅት ቆጠራው በመራዘሙ ምክንያት ያሰራጫቸውን ታብሌቶችና ተንቀሳቃሽ የኃይል ምንጮች እየተበተበ ሲሆን ከአንዳንድ ቦታዎች በተለይም ከጉጂና ከቦረና እንዲሁም ከሶማሌ ዞኖች ታብሌቶችን ለማስተካከል ፍቃደኛ ያልሆኑ ክፍሎች መኖራቸውን ይፋ አድርጓል። በሶማሌው ዞን የተፈጠረው ችግር በውይይት የተፈታ መሆኑ የተገለጸ ሲሆን በጉጂና በቦረና ዞን የተሰራጩት 120 ታብሌቶች ግን እስካሁን ያልተመለሱ መሆናቸውን ተቋሙ አሳውቋል። ለዛሬ ያዝናቸው ፍካሬ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። Thank you.
ቅዱስ ነው አትበሉኝ ኢትዮጵያዊነቱ
ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያዬ የሀገሬ ውበት እጅግ ደስ ያሰኛል ኢትዮጵያዊነቴ እኔን ያኮራኛል ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ድንግባትሽ ደንቆታል ለፍቅር
ሶስ ሶስ
ሶስ ነው አትበሩኝ ኢትዮጵያዊነቱ ልክ ልክ እንደ ጥንባሆ ወይ እንደ ሱረፍ እንደ ተጃረቄ ቡናና ሲጋራ ኋላ እንደመጣልም ሶስ ነው አትበሩኝ ኢትዮጵያዊነቱን የሰውነቴን ግንብ ደም ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ኮቶም ሳይሆንም ሲያቆሙት የሚለቅ ካፈጣጠሬ እንጂ ኢትዮጵያዊነቴ ሱስ ሆኖኝም አውቅ በእናቴም ባባቴ ባስቅድማቴ በቅምማቴ ወይንም እንጀላቴ ሱስ ነው አትበሉኝ ነቢዩ መሐመድ ሰላም ባላቸው ላይ ስፈን እምብሉ አሉ ዘረኝነት ግምሽታ የሚያጠፋ የተውኩት አለማወቅ ጃሊ አቤቱ ፈጣሪ በድማሮ ሂሳብ የተጎነጎኑ ምላስ ተከራይተው የሚያመሰግኑ እሳት የሚያስነሱ ፍም የሚያዘግኑ ከሃዲ ምሁራን አገራው ላይ ዘንበው ያለምንም ጥይት በፈቶ ተማርከው ለዘረኛ ስራት ጋሻና ዘብ ሆነው ኢትዮጵያዊነቱ ሱስ ነው ብሎ ይሉኛል በሆድ ተንበርክከው አቤት ይቺ ሀገር በካሃዲ ምሁር ባድርባይ በባንዳ ልጆቿን ትገብር ታሪኳን ታበላሽ በቁመቷ አቤት ይቺ ሀገር አልላቀቅ ያላት መከራና ጣጣ ይሻልን ስትጠብቅ ይብስ እየመጣ አቤቹ አቤቹ ብልጣ ብልጥ ሲውል ኢትዮጵያዊ ሲያድር ግን በዘር ሲሞች ኢትዮጵያዊ አፈር ዘር አይጠይቅ አይጮህ አይናገር እኮ ሱስ ነው አትበሉኝ ኢትዮጵያዊነቱ ገራባ እንደሚያስጥም ልክ እንደ ጥንባሆ ወይ እንደ ሱር ሱስ ዘረኝነት እንጂ ሱስ ሆነ የተላወሰ ትላንት ቆሞ ስንል ዛሬ የተመለሰ ዘረኝነት እንጂ ሱስ ሆኖ የሚያዛጋ እላይ ታች የሚያደርግ የሚፈነቃቀል የሚፈራርሰውን ዘወትር ፍለጋ ዘረኝነት እንጂ ሱስ ሆኖ እየመራ ያስጨበጣጠና ቆንጀራ ገገራ ዘረኝነት እንጂ ሱስ ሆኖ የነገሰ እናት እያማጠች ጎጆ በላዋ ላይ በግፍ ያፈረሰ ዘረኝነት እንጂ ሱስ ሆኖ የናጠ ያፈነቃቀለ ለረሃብ ለቸነፈር አጋልጦ የሰጠ ዘር መርጦ አስገደለ አንገት ያስቆረጠ እዲያ እናም ሱስ ሆኖ አትበሉኝ ኢትዮጵያዊነቱ ልክ እንደ ጥንባሆ ወይ እንደ ሱረት ሱስ ነው አትበሉኝ ልክ እንደ ጠጃረቄ ቡናና ሲጋራ ኋላ እንደመጣልም ሱስ ነው አትበሉኝ ኢትዮጵያዊነቴን የሰውነቴን ግን ደሜ ውስጥ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሊየት ያቆሙት የሚለቅ ከፈጣሪ እንጂ ኢትዮጵያዊነቴ ስትሆነኝም አያውቅ በእናቴም ባባቴ ባያስቅድማቴ በቅምማቴ ወይ በምንጀላቴ ሶስት ነው አትበሉኝ ሶስት ሶስት ነው አትበሉኝ
ግፍ ባገር ሲናኝ ኩበት ጠልቆ ድንጋይ ይዋኝ የተገላቢጦሽ የሆነ ነገር ባገራችን ላይ መስፈን መጀመሩን ሁላችንም ተረድተናል። ወደ ኋላ ጉዞ ሲባል አበበ ቢቂላም የማይቀድማቸው የሆኑ ሹሞች ወደ ወያኔ ኢህአዴግ ደይን ሊከቱን በመሯሯጥ ላይ ናቸው። የወደፊቱ እርምጃ ግን አልታይ እንዳለን አለ። ለስልጣን በቃን ካሉ ጊዜ ጀምሮ ለውጡን እያፈኑ ስለ ለውጥ ሲያወኩ ህዝባችን እያሉ ኢትዮጵያ ልባቸው ዘረኛ ኦሮሚያ ባይሆኑ በተግባርም ህዝብን በጥላቻ እያፈናቀሉና እየገደሉ የወዳም አገሩ እንብርቱ ነው እንደተባለው ሁሉንም ባሰቃቂና አስቂኝ መንገድ ከኛ ከኛ እያሉ አገር ሲያተራምሱ ቆዩ እንጂ አንድ መንግስት ነኝ የሚል ኃይል ሊሰራው የሚገባውን ምንም ሲሰሩ ልናይ አልታደልንም። ግባቸውና ኢላማቸው የኦሮሞ ማለትም የኦህዴድን የበላይነት በወያኔ ምትክ ወይም በወያኔ ትብብር ማስፈን መሆኑ በግልጽ ተረጋግጧል። የሹሞቹን ዘረኝነት ስንተች ጸረ ኦሮሞ ህዝብ መሆን ነው በሚል ልክ እንደ ወያኔ አፍ ሊያዘጉን የሚጥሩ ፈልተዋል። ወያኔ ራሱን ከትግራይ ህዝብ ጋር አንድና ተወራራሽ አርጎ ወያኔ ሲነካ የትግራይ ህዝብ ተነካ ብሎ ለማወናበድ ለአመታት ሲጥር ታዝበናል። በተወሰነ ደረጃም ተሳክቶለት ወያኔን የሚታገለውን ኃይል ሁሉ ጸረ ትግሬ ያሉ እንደነበሩ ስናስታውስ በዚያውም ልክ ደግሞ ወያኔና የትግራይ ህዝብ አንድ ናቸው በሚል በግልባጭና በጅምላ ጥላቻ ህዝብም ላይ ቂም ያዙ እንደነበሩ አልሳትነውም። ዛሬ ሹሞቹ ይህን ሊደግሙ በመፈለግ ላይ ናቸው። ጠባብ ብሔረተኝነታቸው ሲተች ይህማ ጸረ ኦሮሞ መሆን ነው በሚል ሊያሸማቅቁንና ከህዝብም ሊያጣሉን ምላሳቸውን አሹለዋል። ለኢትዮጵያ ጌጧ የሆነውን ህብረ ብሔርነት መጋባት፣ መዋለድ፣ መደባለቅ ኃጢአት ብሎ በቅርቡ ሊተች የተነሳው መምህር ሳይሆን አደን ቁር መባል ያለበት ማፈሪያ ግለሰብ ለምሳሌ የኦሮሞ ችግሩ ከሁሉ መዋለዱ ነው ሲል ተደምጧል። ምን ይሉታል አሁን ይህን ጫጩት ዳንጎል? ትግሬውስ አማራውስ ሌላውስ አልተገባባም አልተዋለደም? ይህ ነው የኢትዮጵያ ደማቅ ይዘቷና ቅርሷ እንጂ የጠራ ወርቅና ዜጋና ደም ዲስኩርማ የነ ሂትለርና የነ መለስ ብቻ እኮ ነው። ሹሞቹ ስልጣን እንደመጡ የኑሮ ውድነትን ለመቀነስ ሰርቶ አደሩን ህዝብ ለመታደግ የህዝብን የለውጥ ፍላጎት ለማዳመጥ ፍትህን ለማስፈን ሁሉን የፖለቲካ እስረኛ ለመፍታት በህዝብ መሃል ወያኔ ማለትም ራሳቸውም ጭምር የፈጠሩትን ቆሾና ግጭት ለማስወገድ እርምጃ መመሰል ፈንታ ሁሉን አገር ወዳድ ኃይሎች በማማከርና መፍትሄን በመሻት ፈንታ የነበረውን እናስቀጥላለን፣ የችግራችን ምንጭ የሆኑትን ህገ ወያኔዎች እናስከብራለን፣ የሽግግር ሂደትን እንቃወማለን ብለው በጽናት ሊቃወሟቸው የሚችሉትን አግለውና ለፍስፍሶች ሆዳሞችና አንጃግራንጃ የሀገር ቆሻሾችን ሰብስበው ጽንፈኛ ገንጣዮችን በክብር ጋብዘው ያው በጥፋት ተልኳቸው ተሰማሩ። ዜጎችን ከማሳደድና ከማፈናቀል የድሬዳዋ የአዲስ አበባ ወዘተ ወጣቶችን አፍሶ ከማሰር ኢትዮጵያዊነትን ለማደባየት ከመሯሯጥ ሌላ ከቃላት ድርደራና ሽንገላ ውጭ ለመሆኑ ምን ይህ ነው የሚባል ቀናና ገንቢ ተግባር አከናወኑ ፈጸሙ? መልሱ ምንም የሚል ብቻ ነው። የወልቃይት ጠገዴን፣ የወሎን፣ የአፋርን ወዘተ መሬት አስከበሩ እንዳንል ከዚህ አልፎ ለሱዳን የተሰጠውንም መሬት አጽድቀውለታል። ማንንም ሳያማክሩ ከመቶ ሺህ በላይ ህይወት የተገበረለትን ባድሜ ዛላምበሳ በራሳቸው ውሳኔና ባረቦቹ ግፊት ለሻቢያ ከፍተውና ዘለቄታ ሊኖረው የማይችል ሰላም ተፈራረምን በሚል ኢትዮጵያን ለሻቢያ ብዝበዛና ሻጥር ጥቃት አጋልጠዋል። ጣሊያን ቢገዛን ይመረጣል፣ የእንግሊዝ ቅኝ ግዛት እንሁን ብለው የተደመጡ የለመደባቸው ባንዶች ሹሞቹን ቢደግፉ የሚያስደንቀን አልሆነም። ኢትዮጵያ እንጂ ኦሮሚያ የሚባል ራሱን የቻለ አገር፣ አዲስ አበባ እንጂ ፊንፊኔ የሚባል ከተማ የማያውቀው የኢትዮጵያ ህዝብ ይህ ሁሉ ግርግር መጨረሻው ምን እንደሆነ አላጣውም። በዚህ አሰቃቂ የዘር ማጽዳትና የማፈናቀል እንዲሁም ሁሉንም ከኛ ብሎ በመስፋፋት ሂደት ከወያኔና ሹሞቹ ጎን ቆመው አንዲትም ተቃውሞ ሳያሰሙ የወንጀሉ ተግባራዊ ተባባሪ የሆኑትም ፍሩሽካ ተቃዋሚዎች በጊዜ እርባና ቢስነታቸው መጋለጡም ተገቢ ነው። ለህዝብ ጠበቃ ለተዘጋ አንደበቱ ተኪ ተሟጋች መሆናቸው ቀርቶ የሹሞቹን ትዕዛዝ አስፈጻሚና ጃስ ሲሏቸው ሊነክሱ የሚቃጡ ቡችሎቹ ነዋል። ውሻ በበላበት ይጮሃል ቢባልም ሹሞቹ ከራሳቸው ውጭ ለማንም ምንም እንደማያቀምሱ ደግሞ ግልጽ ከሆነ ሁሉ አድሯል ማለት ምን ይችላልን? እስከ ትላንት እንደኛው እንደ ብዙዋኑ ዜጋ የሽግግር መንግስት ሲሉ ከርመው ድንገት ታጥፈው የሹሞቹን ጫማ ስመው ኢህአዴግን ሊያጅቡ መወሰናቸው ራሱ ቅንጣትም ህዝባዊ ይዘት እንደሌላቸው ያሳየ ቢሆንም የሚናቸው ክፋት ደግሞ አገር ወዳዶችን ከሹሞቹ በባሰ ሊያጠቁ ሲፍጨረጨሩ ማየታችን መስማታችንም ነው። ጠቅላይ ሚኒስትሩን አገኘው በሚል የጀመሩት የሀገራችን ሰው አለቅላቅ የሚለው አሳፋሪ ሂደት ነው። ሹሞቹ ለኢትዮጵያ የመጡ ሳይሆን በኢትዮጵያ ላይ የመጡባት መርገም መሆናቸውን እነሆ አይተናል። እንግዲህ የሹሙ እጅጅ ያለ ልፈፋና ዲስኩር ወያኔን የቀዳዛቻና ማስፈራሪያ ማፈናቀልና መግደል ሽቅብ የሚያሳይ ዘረኝነት የኢትዮጵያን ህዝብ ሊያደናግር አይችልም። ትግሉ በያቅጣጫው ለኢትዮጵያ ሲል ይፋፋማል። ጦርነት እንገባለን ወይም ጦርነት እንሰራባቸዋለን ሲሉ ራሳቸውን ያታልላሉ እንጂ እንደከበቧቸው ቡከኖች ላብ የሚያፈምጠው ዛሬ የለም። የኢትዮጵያ ህዝብ በባሩድ ጢስ ታጥኖ አገሩን የመጠበቅ ልምድና ባህል ባለጸጋ ነው። ማን ይፈራል ቱርክ ብሏል ድሮ የሀገራችን ጀግና። ቃል ክብር ነው። የውሸታሞችና ቀጣፊዎች ቃል ግን አይደለም። ቃል ክብር ነው ግን ቃልን ብቻ በልቶ ማደር አይቻልም። ኢኮኖሚው አደገ ተመነደገ ብለው ፈረንጆች ለመለስ ሲዋሹለት እነሆ የደሃዳ በሚሊዮን የምንራብ በብዙ መቶ ሺዎች መንገዳዳሪ መብት አልባ ሰላም አልባ ሆነን ቆይተናል። ዛሬም የተለወጠ የለም። ደልለው ሊጭኑብን ሊያከርሙብን ያዟቸው ሹሞች ያው ዘረኛ ያው ቀጣፊ ያው በሙስና የተጨማለቁ ሚሊዮኖችን አፈናቅለው መናፈሻ እንሰራለን ባዮች ህሊና ቢሶች ጠባብ ብሔረተኞች ናቸው። የባዕዳንም ሎሬ ኢትዮጵያንም ማስቀደም ጭራሹኑ የማይታሰባቸው የታሪክ ላቢሶች። ጓደኞችን ንገረኝና ማንነትን እነግርሃለሁ የሚል አባባል አለ። የሹሞቹ አጋሮች የክብር እንግዶችና ጓደኞች እነማን ናቸው? ሹሞቹ የሚያጠቋቸውስ እነማን ነው? የዚህ ምላሽ ነገር ዓለሙን ግልጽ ያደርጋል። ከድልድዩ ወዲህ የኢትዮጵያ ህዝብ ከድልድዩ ወዲያ በተቃራኒው ሹሞቹና ድርጅታቸው ጭፍሮቻቸው። ድልድዩን አሻጋሪ ጽኑና ሳይቸነፍ የማይቆም ጸረ ኢህአዴግ ህዝባዊ ትግል ነው። 27 ዓመት ወያኔ ሲገዛን ሲቀጠቅጠን ምለላና ልመና የሚሰማበት ሊናም ጆሮም አልነበረውም። እንዲያውም ህዝብን ንቆ በወለገብ ወንጀሉ ቀጥሎ ነው የከረመው። የወያኔ ቡችሎች የነበሩት የወንጀሉ ተባባሪዎች ማለትም የዛሬ ሹሞች ያው ናቸው። ትምህርት ቤታቸው አስተማሪያቸው ወያኔ ነው። ሌላ ጠባይ ሊያሳዩ አይጠበቁም። በመሰረቱ ዘረኞችና ጠባቦች ናቸው። በይዘታቸው ደግሞ ዛሬ የሚደነፋው ሹም ግልጽ እንዳደረገው አምባገነናዊ ናቸው። ሁሉን አዋቂ ሁሉን ወሳኝ አድራጊ ፈጣሪ እኔ ነኝ ያለ ጥራዝ ነጠቅ ሹም እንደመጣብን ዛሬ አልታየኝም የሚል ሊኖር አይችልም። ባለፉት ወራት ጠባቦችን ወንጀለኞችን አስተማርተው 17 ባንክ ሲዘረፍ ተባባሪም ሆነው ህዝብ እንዲፈናቀል ጎትኳቾቹ ራሳቸው ሆነው ከላይ እስከ ታች በህረሰባቸው ወይም የድርጅታቸውን አባላት እንደወያኔ ሾመው በአዲስ አበባ ህዝብ ላይ ከብሔራቸው የተውጣጣና የሰለጠነ ጦር አስፍነው በመላ ኢትዮጵያ ስጋትና ግጭትን አስፍነው ያሉት ሹሞቹ ናቸው። ወያኔም ከበስተጀርባ መፈንጫ መድረክ ስላገኘ የጎንደርና ወልዶን መሬት በስፋት ለመዝረፍ ለመንጠቅ በመጣር ላይ ነው። ህሊናችንን ገልጠን ከፍተን ብናይ ያለው ሀቅ ይህ የምንለው ነው። ጧት ማታ ሹሙ የሚለፈልፈው ግን ሌላ ቢሆን አያስገርመንም። አደናግር አስተኛውና እኛ በኢትዮጵያ ላይ እንፈንጭ እንጫወትባት ነው የተሰጠው እዝ። አገራችን ከባድ ፈተና ውስጥ ወድቃለችና ዜጎች ክተት ብለው ሊታደጓት ይጠበቅባቸዋል። ኢትዮጵያ እንደ ልጆች ዳቦ ተቆረሰ ጨዋታው ፈረሰ ስላልን ትጠፋለች ብለው የሚመኙ ባለሜንጫዎችን ማሳፈሪያ ጊዜው አሁን ነው። ኢትዮጵያን ለመጠበቅና ዘረኝነትን ለማውደም በጋራ እንነሳ፣ በጋራ እንታገል። ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት ዘረኞችን አለ ጥርጥር ያደባያል። ሰላም ያገርሰው ያገርሰው እንደው ያገርሰው ሰላም ያገርሰው ያገርሰው ደርሰናል። ምንስ ማድረግ አለብን? ቢወቅቱት እንቦጭን ያስታውሰናል። ከድጡ ወደ ማጡ ገብተናል። ለዚህ ሁኔታ ተጠያቂ ራሳችንም ነን። ደም ገብረን ወያኔ ኢሃዴግ እንዲወገድ ታግለን ዞረን ይህ አገዛዝ መልኩን ቀየር አርጎ ግን መሰረታዊ ዘረኛ አቋሙን ሳይቀይር በድርቅና ለውጥ መጥቷል ሲለን ያጨበጨብነው ራሳችን ነን። አወቁ ተማሩ ያልናቸው በሚያሳዝን ደረጃ ተደናቁረው ጭቆና ሲቀጥል መደገፋቸውን በመረት ታዝበናል። ታግለን ታግለን በወያኔ አዙሪት ገብተናል። በዘረኞች ነፋስ ተጣልፈናል። አገራችንም ለባሰ አደጋ ተዳርጋለች። ህልውና ለማስጠበቅም ትግሉ መቀጠል ከመያስፈልግበት ደረጃ ላይ ደርሳለች። ባጭሩ ዘረኛው በዘረኛ ተተክቷል። ወያኔን በትግል ጠግስና ሲስ የወያኔ የ27 አመት ቡችሎችን ለውጥ አምጪ ብለን በመቀበል ትግላችንን አደናቅፈን ድላችንን ተቀመጠናል። የደረስንበት ሁኔታ በጣም አሳሳቢ ነው። በአሁኑ ጊዜ በብሔረሰብ ጥበትና በሃይማኖት ያልተደናገረው በስተቀር የሹሞቹ አገዛዝ ለውጥ አምጪና ኢትዮጵያዊ ነው ብሎ የሚቀበል የለም። ስለታገልናቸው ማደናገሪያቸው አልሰራላቸውም። ባጭር ጊዜም ተጋልጣዋል። ሹሞቹ ተለማምጠው የለየላቸውን ገንጣዮችና ጸረ ህዝቦች ዙሪያቸው መሰብሰባቸው ራሱ በቂ መረጃ ሆኗል። ለጥቃውም ኢትዮጵያ የሚሉትን ሲያጠቁና በአዲስ አበባ ላይ ኢትዮጵያዊ አቋም በያዙት ላይ ዛቻ ሲያሰሙ 17 ባንክ ዘረፉ፣ ቡራዩ ጌዲዮን ወላይታን አማራን ወዘተ አፈናቀል መተንባዮችን ግን ነጻ ለቀዋቸዋል። ሹሙም ካንዱሸት ወደ ሌላ እየተጓዘ አላየውም አልሰማውም ለገጣፎ አንድ ነገር ሆነ አሉ ወዘተ በሚል በድፍረትና በንቀት ያላገጠብናል። ሱስ አለን ብሎ የቀለደብን ሹሙም አለመናገሩ የተሻለ በመሆኑ ቢያንስ ጥበቱና ማህይምነቱን ያጋልጥምና የንጦጦ መምህር ቢናገር ባመት ያው ምሬት ተብሎበታል። ሁሉም የጠባብ ብሔረተኛ ልካቸውን በአደባባይ አጥተዋል። በአሜሪካና አረቦች የተፈበረኩ እንቅፋቶች መሆናቸውን ማረጋግጠዋል። ይህንኑ በመግለጽ ተሳስተው ወደ ሹሞቹ ጫማ የተደፉትን ሁሉ በጊዜ ይቅርታ ጠይቃችሁ ከህዝብ ጋር ተመለሱ ብለን መክረን ነበር። ቅራኔው በሹሞቹ አገዛዝ እና ገና ባልወደቀው ወያኔና በኢትዮጵያ ሰፊው ህዝብ ማል ያለው ነውና ይህን አብይ ጉዳይ መዘንጋት ወይም ማንደፋረስ ስህተት መሆኑንም ጫና ሰጥተን አሳስበናል። ህዝባዊ መፍትሄ ሊሰጠን የሚችለው የሽግግር ሂደት ሁሉን አሳታፊ መኖሩ ነው የተባለውን አሽቀንጥረው እንደ ሹሞቹ ጥለው ወደ ኢህአዴግ የምርጫ ቧልት ሰተት ብለው ሊገቡ የተነሱትንም የማያዋጣ መሆኑን ገልጸንላቸዋል። ሹሙም ያወቀ መስሎት እየነገራቸውና እየዘለፋቸውም ነው። ኢህአዴግ ከነዘረኝነቱ ከቀጠለብን ታዲያ ያ ሁሉ ደም ለምን ፈሰሰ? የታገልነው ለስር ነቀል ለውጥና ለዴሞክራሲያዊ የኢትዮጵያ አንድነት እንጂ ስብሃትን በመገርሳ ለመተካት አልነበረም። ይህ ሀቅ በመሆኑ መደረግ ያለበት አሁንም ኢትዮጵያዊ ትግላችንን መቀጠል ነው። ወያኔን የናደውን ህብረትና አጋርነት ማሳየትና እኛም ጌዲዮንን እኛም የቡራዩ ግፍ ይመለከተናል፣ ዘረኝነት ይውደም፣ ኢህአዴግ ይወገድ ወዘተ በሚል ሁለገብ ትግላችን መፋፋሙ ወሳኝ ነው። ሹሞቹ በወያኔ ልምዳቸው ሊከፋፈሉንና በብሔር በሃይማኖት ሊያናክሱን ተነስተዋል። ሚሊዮኖችን በዘረኝነት አፈናቅለው ጽንፈኞችን አስተማርተውብናል። የሐሰት የልብ ወለድ ታሪክ ጽፈው አሁን ደግሞ 3000 የሰለጠኑ የኦሮሞ ወታደሮችን አስፈረው አዲስ አበባን ሳይቀር ሊነጥቁንና ኢትዮጵያዊነትን ሊያፈርሱም እየጣሩ ናቸው። ይህ በዝምታ የሚታይ አይደለም። ታጥቀውብናል፣ እንታጠቅ። ተደራጅተውብናል። በሁሉም መስክ ሁለገብ ድርጅት የኛ ስራ ይሆን ጦርነት እንሰራባቸዋለን ብለው የፎከሩብንንም ጥጋት ይዘናል። መቀሌ ይወሸቆ ዘንድ አስገድደናል። እነዚህም ተመሳሳይ እጣ ፈንታ የሚጠብቃቸው ናቸው። ዋናው ስራ መደራጀት ነው። በኢትዮጵያዊነት መሰረት የህዝብን አንድነት በሰበብ አስባቡ የሚከፋፍሉት ሹሞቹን ጠባቦቹን እየረዱ ናቸው። ወያኔ ህዝብ ከተባበረ አለቀልን ያለው ሁኔታውን ጠንቅቆ በመረዳቱ ነው። በተለይ አማራና ኦሮሞውን አጋሽቶ በስልጣኑ ለመደላደል ብዙ ጊዜ ሞክሯል። አንደዛውንት በቅርቡ እንዳሉት የኦሮሞን ህዝብ ኢትዮጵያዊነት መካድ ያንጎል በሽታን ማንጸባረቅ ነው፣ አልፎም አንጎለቢስ መሆን ነው። ሹሞቹ ባጭር ጊዜ ራሳቸውን ያጋለጡት የኦሮሞ ህዝብ ኢትዮጵያዊነትን ስለካዱና ማፈሪያ ጠባቦች ሆነው ስለተገኙ ነው። አቋማቸውም ድርጊታቸውም አስተቃቂ ሆኖ ድጋፋቸውን የሚያገኙት ከታወቁት ጽንፈኞችና ከኢትዮጵያ ጠላቶች ባዕዳን እንጂ ከህዝብ አይደለም። እርስ በርሱ ተፋቅሮ ተጋብቶ ተዋልዶ የባጀውን ህዝብ በወንጀለኛነት ተጠያቂ ለማድረግና ኢትዮጵያዊነትን ለማውገዝ የደረሱ እነዚህ የፖለቲካ ጉፋያዎች በዚህ ክፍለ ዘመን ሳይሆን በዘመነ መሳፍንትም አሳዛኝ ፍጥሮች ሊባሉ የሚገባቸው ናቸው። ሌንጮ የተባለው ጽንፈኛ ወያኔን አጅቦ ሸብረብ ይል በነበረበት ጊዜ የኦሮሞው ጠላት በመሐላችን ሆነው ቋንቋችንን የሚናገሩት ናቸው ብሎ እንደነበር እናስታውሳለን። ሰውየውና መሰሎቹ ዛሬ የሹሞቹ ድርጅት የክብር አባልና አማካሪ ናቸው። ጥላቻና ክፍፍልን አንገበው የቆሙ መሆናቸውን ህዝብ አውቋል። የኦሮሞ ህዝብ ሆነ የትግራይ ህዝብ በአሁኑ መጻኢ ትግል ሚናው ከፍተኛ ሆኖ ይገኛል። በሹሞቹ ጠባብነት ምክንያት ደግሞ ኢትዮጵያዊውን ኩሩ የኦሮሞ ህዝብ ሊዘልፉ የሚፈልጉ ሁሉ የወያኔ ቢጤ ዘረኞች ናቸው። ወያኔ ሌላ፣ የትግራይ ህዝብ ሌላ፣ ሹሞቹና ጽንፈኞቹ ሌላ፣ ሰፊው የኦሮሞ ህዝብ ሌላ። ትግል በድርጅት በህብረት ዜጎች በህዝባዊ ተቋሞችና አገር ወዳድ ቡድኖችና ድርጅቶች ዙሪያ መሰባሰብ አለባቸው። ድርጅታዊ እንቅስቃሴ መጧጧፉ ቢታይም ማንንም ሳይጠብቁ ከሚተማመኑት ጋር በሚስጥር ተደራጅተው ከዚያ ማዕከልን መፈለግ የሚችሉ መሆኑ ይታወቃል። ኢህአፓ በበኩሉ በዚህ መስክ ግዴታውን ሊወጣና ጠላቶችን ከህዝብ ጋር ሆኖ ሊታገል አሁንም በመጣር ላይ ነው። ፈልጉን ታገኙናላችሁ ባይ ነው። ህዝብን ከርተው ከሹሞቹ ተለጣፊ የሆኑትን መቃወም ተገቢ ነው። بيتيبيا ماننيا ومبودين هنا درجت بملاقرة چنتن كتاكسو مكسكس ما درجت مبتوسي هون هزبم يمي فلقات شون الفلقن بلو ماهك مادرق دقاف عالم استتم مبتولو يتاقلنو لهزباوي ديموكراسين جي مبتلم مشارارف ييسمو اللالوت عيد اللم ديموكراسي دقمو يهودانن مبتكرقات ويم يتريه السابن ناقوامن ماستن اگر كاكاتو ببوتاو كتوم يلم مالتنو سلاماوي تغل بمير سبب يمي الدراجو تهلو راسا چونا قلتو انديت تقو مسبق سيتتنو يفهم هبوهم هلقب الدرجة جتنا تغل ياسفل لغال عدي سببان الناس باللام إتيوبيا إنتن الناس تفهم بمير درقو تغلنا كدم هزب باك الرواجو مسارتاوي تيجاك وجزوريا لنرو الدنت تمتاطاين دموز جماري بزبزا يكتم كلهم يبولتك أسرانيو تشفتو هزبن ما فناك لنا زرين ينت يابكا فتهيس فن يهج يبلا ينت يرقاقت بلو مامس مسلف عاد مامتا تقابينا مكتل ياللبتناو سيتوچن نوستاتوچ يزيها قرادن تقلب بزات تساتا في موناك شوم يميابرتاتانو الناتوچن نوالاجوچ اقرو الداد موروچن نصر تودلوز بمولا عندهم إثيوبيا والتدرجنا ما كوندنوش هلو يتقلوا أكالن ديهونو مكسكسنا مع الدرجة والسين تليقونو إيكا تتابيوت كاركمتهم كتنكاريهم بزو تمرتي ستانال إيها بادر جتاوي تمكروم يهزب كرسنو زاري تارموتو تشن إيها بابمي المدرسة تو درجتون كهزب لمن التال يميس چرد شمو تشنا تقنيو تشاتشو وان نقباتشو إيها بان كهزب لمن التالنا لمادة كمونون ماننم عيتتو سنقال تاتشونا كمجمريو تأبا بيرة تنياتا لكواتشون ركانون سنسكر يوياني كولونيلنا وداجو تشو كلو زمتو بنال تقلاتشنن قرطانيانا تاتشنن አጠናከሩ ለንጂ ምንም ከቃል ኪዳናችን ፈቅ አላደረገንም ያባ ኢትዮጵያዊና ለህዝብ እኩልነትና መብት ጻንቶ የሚታገል ኢትዮጵያዊ ኃይል መሆኑንም በረጅም ትግል ያስመሰከረ ነውና ህዝብ አሁንም ከጎኑ እንዲሰለፍ ጥሪውን ያስተጋባል ያባነት አገር ያድናል ኢትዮጵያዊነትን ይጠብቃል የሹሞቹና የጸረ ኢትዮጵያዎች አሉታዊ ቅስቀሳ ሁሉ ከንቱ ከመሆኑ ባሻገር ያሰለፈዋቸው ማንጃግራንጃዎችም ሁሉ አለማረፌ አለማፈሬ አንተን ማንከርፈፌ ቢያሰኝ እንጂ የሚሰጠው ፋይዳ የለም ባለቤቱ ያቀለለውን አሞሌ እንዲሉ አየህ አላየሁም ሰማህል ሰማውን ባዮቹ ሹሞች ራሳቸው የተቆለቆሉትን መዝለፉን ተያይዘውታል ይባባሉ ብለን የምንተዋቸው ሳይሆን ሁሉንም የምንታገላቸው ናቸው مدرجت بهولو ملك تقاومو سلف عدما بسافيو زرنيو چن منترنا يهزبن هبرت ماتتنا کر بيها بازوريان ندرج آگر ودت تقوامو چن نهيلو چن انتنا کر ايكيبيا ويند يا چن فال ايكيبيا اهدري مانتا ايكيبيا اهدري مانتا
አዋል ተሳሳትኩም ከህይወት አሰፋ ተሳሳትኩም ምርጫዬ ምርጫ ነው ማንንም ያልገባበት የሚያምነኝ የማምነው አዋል ተሳሳትኩም ምርጫዬ ግሩም ነው ከያባ በላይ ላገር ታማኝ ማን ነው በላል በልሃ ሙግት እስኪ ንግጠም በሱኔ ልረታ ልሸነፍ ግድ የለም ድሃ በመሆኔ ድሃውን መምረጤ ከሳም ብጠላ ነው እርሱም ማስበለጤ ስንቶች መሃል ሜዳ ተዝረክረከው ቀርተው ስንቶች ከሰው በራፍ ለቁራሽ እንጀራ ያዛሽ ጫማ ለሰው ስንቶች ደግሞ ለከርስ ጌታ ዳሪ ገብተው ወርሰሙን ይዞ ዛሬ ኮምናየው ለከርስ ያልወደቀው ድሃው ይሃፋ ነው። ለከርስ ማብያድር ተቀምጋታልለው ፈተናውን ባያልፍ ክብር ባይናፍቀው እንኳንስ ልወደው መች ስሙን ላነሳው ግና ወርደት ሽጦ ክብር በመግዛቱ እኔና መሰሎች ገባን በግዛቱ። ስለዚህ አዎ ስለዚህ አየነው ገመትነው እድሜ ልካችንን ለመነበት በልሞት የት ነው ጥፋታችን? እውነተኛ መንገድ እውነተኛ መስመር ጥርት ያለሽ ጉዞን ተከትሎ መኖር ለመልካም ህሊና ጥሩ ምግብ ነበር። ስለዚህ ልክነኛው አልተሳሳትኩም ምርጫዬም ልክ ነው ይሃፋን አልተውኩም።